የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል
ሲኒማ ቤቶች ተዘግተዋል። ይህ በቀጥታ ሲኒማ ቤት ውስጥ የሚሰሩ ባለሙያዎችን አጋዥ ባለሙያዎችን ጨምሮ ፊልሙን የሚሰሩትን በሙሉ ስራ እንዲያቆሙ ያስገድዳቸዋል።
የፊልም ባለሙያው ሄኖክ አየለን የሰማነው የኮቪድ-19 ወረርሽኝ የፈጠረው ድባብ በኢትዮጵያ ፊልም ኢንዱስትሪ ውስጥ ስለተወው ጫና በምሽቱ እንነጋገራለን።
ትምህርታዊ ጨዋታ ነው። ከሶስት ዓመት በላይ ያለ ሰው ሁሉ ሊማርበት የሚችል ነው ብለን ነው የምናምነው።
አሁን የሰማነው ደግሞ ፍጹም ጸጋይን ነው። በውጭ ሀገራት የሚኖሩ ህጻናት የኢትዮጵያን ቋንቋዎች በቀላሉ የሚማሩበት መተግበሪያ ፈጥረዋል። የምሽት እንግዳችን ነው። ሌሎች ተጨማሪ ጉዳዮችንም እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የአዳማ ሆስፒታልና ሜዲካል ኮሌጅ ባለቤትና ታዋቂው ባለሀብት አቶ ከቢር ሁሴን ዋቆ በትላንትናው ዕለት አርፈው ዛሬ የቀብር ስነ ስርዓታቸው ተፈጸመ። በቀብር ስነ ስርዓቱ ላይ የተገኙት የኢትዮጵያ የመከላከያ ሚኒስቴር አቶ ለማ መገርሳና የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ አቶ ከቢር ሁሴን ዋቆ ለጋስና ለህዝብ የቆሙ ቆራጥ ሰው ነበሩ ብለዋቸዋል። ዘገባውን ያደረሰን ሙክታር ጀማል ነው። ባለፉት 24 ሰዓታት ውስጥ በተደረጉ 1382 የላብራቶሪ ምርመራ ውስጥ 17 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 162 ደርሷል። በዛሬው ዕለት በቫይረሱ ተይዘው የተገኙት ግለሰቦች 14 እስከ 65 ዓመት ዕድሜ ክልል ውስጥ የሚገኙ ሲሆኑ 15 ወንዶችና 2 ሴቶች ናቸው። ከነዚህ ውስጥ 7ቱ ግለሰቦች ከጅቡቲ ተመልሰው በአፋር ለይቶ ማቆያ ውስጥ ያሉ ሲሆን ሌሎች 6 ሰዎች ደግሞ ከሶማሊያ ተመልሰው በሶማሌ ክልል አስገዳጅ ለይቶ ማቆያ ውስጥ ያሉ ናቸው። ቀሪዎቹ 3ቱ ደግሞ ምንም አይነት የጉዞ ታሪክ የሌላቸው ግን በቫይረሱ ከተያዘ ሰው ጋር ግንኙነት የነበራቸው ሲሆን ቀሪው አንደኛው ግለሰብ ግን በቫይረሱ ከተያዘ ሰው ጋር ምንም አይነት ግንኙነት የሌላቸው እንደሆኑ የኢትዮጵያ ሕብረተሰብ ሳይንስና የጤና ሚኒስቴር ፌስቡክ ገጽ ላይ ተገልጿል። በሌላ መልኩ በትላንትናው ዕለት 2 ሰዎች ከአዲስ አበባ ከበሽታው ያገገሙ ሲሆን በአጠቃላይ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 93 ነው። እስካሁን ድረስ ሀገሪቱ ለ26517 ሰዎች የኮቪድ-19 ምርመራ አድርጋለች። ከኢትዮጵያ ውጪ በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን መዋጮ አመራር የሚንቀሳቀሰው የኢትዮጵያ ዲያስፖራ ትረስት ፈንድ ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን ወደ ኢትዮጵያ መላኩን አስታወቀ። ኢትዮጵያ የደረሰው ወደ 40 ሚሊዮን ብር ግምት ያለው አቅርቦት እንደሆነ ፈንዱ በትላንትናው ዕለት ባወጣው የፕሬስ መግለጫ አመልክቷል። ዘገባው የሰለሞን አባተ ነው። የኢራኑ ፕሬዝዳንት ሐሰን ሩሃኒ ከባለፈው ሰኞ ዕለት ጀምሮ የኮቪድ-19 ስርጭትን መቋቋም ይችላሉ ብለው በሚታሰቡ 132 ቦታዎች ላይ መስጊዶችን ከፍተዋል። በጸሎት ሰዓትም ላይ ማህበራዊ ርቀትን መጠበቅና የፊት መሸፈኛ ጭንብልን ማድረግ እንደ ግዴታ አክለውበታል። ይሁንና በኢራን የቴሌቪዥን ጣቢያዎች ላይ በሶስት የሀገሪቱ ግዛቶች ባሉ መስጊዶች ውስጥ ወንዶችና ሴቶች ምዕመናን የፊት መሸፈኛ ሳያጠልቁ የጸሎት መርሃ ግብሩን ሲሳተፉ ታይተዋል። ፕሬዚዳንት ሩሃኒ በኮቪድ-19 የተጎዳች ኢራንን ከሚያዝያ ወር አጋማሽ ጀምሮ ነው መክፈት የጀመሩት። የመጀመሪያ ደረጃ ትምህርት ምክትል ሚኒስቴር የሆኑት ሬዛን ሐኪምዛድ እሁድ ዕለት በኢራን ነጮቹ ቦታዎች በመባል በተለዩት እና በሀገሪቱ የኮሮና ስርጭት አነስተኛ በተባለባቸው ቦታዎች ያሉ ትምህርት ቤቶች ይከፈታሉ ብለው እንደሚያስቡ ተናግሯል። ይሁንና የኢራን የጤና ሚኒስቴር የትምህርት ቤቶችና የመስጊዶችን መከፈት ተከትሎ ሌላ ዙር የኮቪድ-19 ስርጭት እንደሚመዘገብ ተንብዋል። ዓለም አቀፍ እውቅና ያላቸው የኢራን የጤና ምሁር የሆኑት ካሚር አላይ የከተሞቹን መከፈት ተከትሎ የስርጭቱን ውጤት ለማየት 3 ሳምንታት እንደሚወስድ ጠቅሰው በቀጣይ 2 ሳምንታት ውስጥ የቫይረሱ ስርጭት ምን ያክል ጉዳት እንዳደረሰ የምናይበት ጊዜ ሆናል ብለዋል። በትላንትናው ዕለት በአሜሪካው በፊኒክስ አሪዞና ግዛት የሚገኘው የሃኒዌል ማምረቻን የጎበኙት ፕሬዚዳንት ዶናልድ ትራምፕ ሀገራቸውን የመክፈቻ ጊዜ አሁን እንደሆነና የተዘጉ የንግድ ተቋማት ስራ መጀመር እንዳለባቸው አስተውቋል። ፕሬዝዳንቱ በአሪዞና የፊት መሸፈኛ ጭምብል ማምረቻ የሆነውን ተቋም በጎበኙበት ወቅት ለሪፖርተሮች እንደገለጹት በርካታ ሰዎች በበሽታው ይያዛሉ፣ የሚሞቱም እንደዛው ይኖራሉ። ሆኖም የሀገራችን ምጣኔ ሀብት መቆም የለበትም ያሉ ሲሆን በሽታው ክትባት ቢገኝለትም ባይገኝለትም ምጣኔ ሀብቱን ለማስቀጠል እንደሚሰሩ አስታውቀዋል። የመንግስት ቅድመ ትንበያ ሪፖርት እንደሚያሳየው በሰኔ ወር በየቀኑ ወደ 200 ሺህ ገደማ ሰዎች በበሽታው የሚያዙ ሲሆን 3000 ያህል ሰዎችም ለህልፈት ይዳረጋሉ ተብሎ ይታሰባል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ነበርኩ ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኮቪድ-19 ወረርሽኝ በርካታ ኪነ ጥበባዊ እንቅስቃሴዎች እንዲገቱ ምክንያት ሆኗል። በግለሰቦች ቀዳሚ ጥረት ውስጥ በርካታ ተመልካቾችን በማፍራት ላይ የነበረው የፊልም ዘርፍ ከሰሞኑ አዳዲስ መሰናክሎች ተጋርጦበታል። የተወሰኑትን እናነሳሳ ዘንድ ታዋቂውን የፊልም ባለሙያ ሄኖክ አየለን ከጥቂት ሰዓታት በፊት አግኝቼዋለሁ። የወንዶች ጉዳይ፣ አልቦና ፔንዱለምን የመሰሉ ሌሎች ስኬታማ ፊልሞችን ያዘጋጀው ሄኖክ ሰሞነኛ ሁነቶችን እንዲያስረዳል።
የፊልም ስራ በዋነኝነት ተሰርቶ የሚቀርበው ሲኒማ ላሉ ተመልካቾች ነው። እርግጥ በቴሌቪዥንም የሚቀርብ ስራ አለ፣ ግን ቀድሞ ብዙውን ጊዜ በሲኒማ ቤት የሚቀርበው። ሲኒማ ቤት ደግሞ ሰዎች ተሰብስበው በአንድነት ሆነው የሚያዩበት አውድ ነው እና ራሱ በሽታው መራራቅን ግድ ይላል። ስለዚህ በዚህ ምክንያት ሲኒማ ቤቶች ተዘግተዋል። ይህ በቀጥታ ሲኒማ ቤት ውስጥ የሚሰሩ ባለሙያዎችን አጋዥ ባለሙያዎችን ጨምሮ ፊልሙን የሚሰሩትን በሙሉ ስራ እንዲያቆሙ ያስገድዳቸዋል። ከዛ ውጭ የቴሌቪዥን ስራዎችን ቢሆኑ የሚመረቱበት የሚሰሩበት መንገድ ከንክኪ ጋር የተያያዘ ከመቀራረብ ጋር የተያያዘ ነገር በመሆኑ ይህም አሁን ለመተግበር አመቺ አይደለም። በእነዚህ ምክንያቶች እንግዲህ ምንም የስራ እንቅስቃሴ የለም። አሁን ምናልባት ትንሽ ተስፋ የሚኖረው በኦንላይን ዩቲዩብ ላይ ወይም ኒው ሚዲያ ላይ ስራዎችን መሞከር ነው። ለዛ ደግሞ ከዚህ በቀደም በደንብ የተደራጀ ዝግጁነት የለም። ሰዎች በግላቸው ከሚሞክሩት ነገር በስተቀር ብዙ ዝግጁነት የለም። በዛ ሁኔታ ውስጥ ነው የምንገኘው። ብዙ ሰው ከስራ ውጭ ሆኗል ማለት ነው።
እንግዲህ እንደሰማ ነው ሄኖክ፣ አንተም በቅርቡ ጀምረኸው የነበረውን አንድ ስራ እንዳቋረጥ ሰምተናል።
ለቴሌቪዥን የሚዘጋጅ ስራ ነበረ። የተወሰነ ክፍል ተቀርጧል እና ቀጣይ ስራዎችን ለመስራት በዝግጅት ላይ ያለን ሁኔታ የተከሰተው በዛ ምክንያት ስራው ቆሟል። ስራውን የምንሰራው የሰዎች ቤት አስፈቅደን ነው። ለቀረጻ እኛ ራሱ ተሰባስበን ነው የምንሰራው። ብዙዎቹ ነገሮች አይመችም፣ በዛ ምክንያት ቆመናል። እንግዲህ መንግስትም ከአራት ሰው በላይ መሰብሰብ በአንድነት መሆን አይችልም የሚል አዋጅ አውጥቷል። ያንንም በማክበር ብዙ ያን ሙከራ አላደረግንም። ከዛ ይልቅ በኮሮና ላይ ማስጠንቀቂያ ሊሰጡ የሚችሉ አጫጭር ነገሮችን በአንድ ሰው በሁለት ሰው እየሞከረን ነው። እዛ ላይ ያለ ነው።
ሄኖክ፣ የኮቪድ-19 ወረርሽኝ ጊዜ ገደቡ እስከ መቼ እንደሆነ አይታወቅም። በእነዚህ ወቅቶች፣ በእነዚህ ጊዜያቶች ፊልም ሰሪዎች ሊያስቡባቸው ወይንም ሊሞክሯቸው ይገባሉ የምትላቸው መላዎች ምንድን ናቸው? በመንግስት ደረጃስ መደረግ አለበት የፊልም ኢንዱስትሪውን ከክስረት ይታደጋሉ የምትላቸው የተወሰኑ ጥቆማዎች ይኖሩ ይሆን?
በጣም ጥሩ ጥያቄ ነው። ይሄ ምንድነው አሁን እንግዲህ በዚህ ሁሉ መሰናክል የፊልምን ስራውን የሌሎች ኪነጥበብ ስራዎች በጣም በእጅጉ የሚፈለጉበት ጊዜ ነው። ብዙ ሰዎች ቤታቸው ናቸው። ስለዚህ እነዚህን ኮንቴንቶች፣ እነዚህን የጥበብ ስራዎች ማየት፣ ማጣጣም፣ ከዛም ደግሞ መጽናናትን መዝናናትን ማግኘት አለባቸው እና መስራት በጣም በጣም ግድ ነው የሚለውና እያንዳንዱ ባለሙያ እንግዲህ አዲስ የመድረሻ መንገዶች እያሰበ አዲስ ቅርጾችን እያሰበ ቢሞክር የተሻለ እንደሆነ ነው። እንግዲህ በተለያየ ጊዜ በትንንሽ ስብሰባዎችን እያደረግን ነው እና በዛ ውስጥ እየተመካከርን ያለነው ነገር ያ ነው። አማራጮችን ፈልጎ እያንዳንዱ ባለሙያ የሚደርስበትን እና አንድ ለአርቲስቱም የስራ እድል ነው። በሌላ በኩል ደግሞ ቪቹዋሊ ኦዲየንስም የሚያገኘው የጥበብ ስራ ይኖራል እና እንግዲህ ሌላው የሚመጣው ጥያቄ እንግዲህ ስራዎችን ለመስራት የሚያስፈልግ የገንዘብና የስፖንሰር አቅም ነው። ይህን እንግዲህ አንድ አጋር ድርጅቶች በዚህ ወሳኝ ጊዜ ተሳስቧቸው ማሳየት አለባቸው እና በገንዘብ ድጋፍ በማድረግ በሌሎች መንገዶች ድጋፍ ማድረግ እና ማገዝ ይጠበቅባቸዋል። መንግስትም እንደዚሁ በተለያዩ መንግስት መስሪያ ቤቶች አማካኝነት ይህንን ድጋፍ ያደርግ። የቴሌቪዥኑ ያሉ ፕሮዲውሰሮችም አዳዲስ ሀሳቦች በማፍለቅ እና ከአርቲስቱ ጋር በመገናኘት መላ መዘየድ ይኖርባቸዋል። በዛ መንገድ በጥሩ ሁኔታ ነገሩን እንገፋዋለን። መልእክቶችም አሰልቺ ሳይሆኑ መድረስ ይችላሉ። ሰዎች መዝናናት ይችላሉ፣ መጽናናት ይችላሉ። በጣም አስጨናቂ ጊዜ ስለሆነ መጪው ክረምት ነው። የወደፊቱን ምንድናይ ምንድን ነው የሚገጥመን ቻሌንጅ የሚለውን ነገር እንድናስብ ችሏል። በዚህ በኩል ጥሩ አስተዋጽኦ ያደርጋል እና ተጋግዘን ልንሄድበት የሚገባ መንገድ ነው ብያለሁ።
የፊልም ባለሙያውን ሄኖክ አየለን እጅግ አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ይቀጥላል። ዓለማችንን ባስጨነቀው የኮሮና ቫይረስ ምክንያት የዓለም መንግስታት ሰዎች ከቤታቸው እንዳይወጡ እገዳ ጥለዋል። በተለያዩ ዘርፎች ላይ የተሰማሩ አንዳንድ ባለሙያዎች ደግሞ ይህን ጊዜ በየቤታቸው ሆነው የሰዎችን አኗኗር ሊያቀሉ የሚችሉ ፈጠራዎችን ለማውጣት እየተጠቀሙበት ይገኛሉ። ዛሬ ባልደረባችን ስመኝሽ የቆየ በውጭ ሀገር የሚኖሩ ኢትዮጵያን ልጆቻቸውን የአማርኛ ቋንቋ በቀላሉ እንዲያስተምሩ የሚረዳቸው ሀበሻ ኪድስ የተሰኘ መተግበሪያ ወይንም አፕ የፈጠረ ወጣትን አነጋግራለች።
ወጣቱ ፍጹም ጸጋዬ ወይም በብዙዎች ጓደኞቹ አጠራር ፍጹም ቲ ይባላል። ፍጹም በአሜሪካን ሀገር ካሉት ግዙፍ አየር መንገዶች መሃል አንዱ ለሆነው ዴልታ አየር መንገድ ኤርክራፍት መካኒክ ሆኖ ይሰራል። በፈረንጆቹ አቆጣጠር 2003 ላይ ከቤተሰቦቹ ጋር በዲቪ ወደ አሜሪካን ሀገር አትላንታ ከተማ የመጣው ፍጹም ኮሌጅ ገብቶ ካጠናው አቪዬሽን ጥገና ጎን ለጎን በሆቢ መልክ ያዳበረውን የአኒሜሽን ክህለቱን ተጠቅሞ ሀበሻ ኪድስ የተሰኘ መተግበሪያ ወይም አፕ ለኢትዮጵያን ተጠቃሚዎች አቅርቧል። ስለ መተግበሪያው ምንነትና ለምን እንደሚጠቅም ፍጹምን ጠይቀ ነው ነበር።
ኢሽኑ ያዘው የተለያዩ 6 ካታጎሪዎች አሉት። የመጀመሪያው አልፋቤት ናቸው። አልፋቤቶቹ በእንግሊዝኛና በአማርኛ የራሳቸው እዛ ተከፋፍለው የራሳቸው ካታጎሪ አላቸው እና እያንዳንዱን ፊደሎች በድምፅም ትሰሚያቸዋለሽ። ኢንተራክቲቭ ናቸው። በእጅ ስትነኪው ድምፁ በድምፅ ትሰሚያቸዋለሽ። ቁጥር አለው። ቁጥሩም በእንግሊዝኛም በአማርኛም የተለያየ ሰፕሬትሊ ካተጎሪ አለው። እሱንም ድምፆቹን መስማት ትችያለሽ። እንስሳት አለው። የእንስሳቶቹንም ድምፃቸውን በእንግሊዝኛና በአማርኛ ስማቸውን ያሳያል። በተጨማሪ ደግሞ የሰውነት የአካል ክፍላችንን የሚያሳይ ሌላ ካታጎሪ አለው። እሱም እንደዚሁ ኢንተራክቲቭ በሆነ መልኩ እየነካሽው ድምፃቸውን የምትሰሚበት የአካል ስማቸውን የምትሰሚበት መንገድ አለው። መጨረሻኛው ጌም ነው። ይሄ ጨዋታ ትምህርታዊ ጨዋታ ነው። ከ3 በላይ ያለ ሰው ሁሉ ሊማርበት የሚችል ነው ብለን ነው የምናምነው።
ፍጹም በአንድሮይድ እና አፕል ስቶር አማካኝነት ለተጠቃሚው በነጻ ያቀረበውን ሀበሻ ኪድስ መተግበሪያ ከጥንስስ ሀሳቡ ጀምሮ ለሕዝብ እስከሚያቀርበው 1.5 ፈጅቶበታል። ነገር ግን በአሁን ወቅት በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት እዚህ አሜሪካን ሀገርን ጨምሮ ሌሎች ከኢትዮጵያ ውጪ ባሉ አገራት በየቤታቸው የተቀመጡ ወላጆች እቤት የዋሉ ልጆቻቸውን አማርኛ ለማስተማር ምቹ ጊዜ እንደሆነ በማሰብ በዚህ ወቅት መተግበሪያው ስራ ላይ እንዲውል ማድረጉን ፍጹም ይናገራል።
በዚህ ጊዜ ቤተሰቦቻችን ህጻናቶችም ትምህርት ቤት አይሄዱም፣ ዴኬር አይሄዱም፣ ወላጆችም ቤት ናቸው። ቤት ስትሆኝ ደግሞ እንደ ትምህርት ቤት ኦርጋናይዝድ የሆነ ኤጁኬሽን ዝግጁ የሆነ ትምህርት ወላጅ ላያስተምር ይችላል ልጁን አይደለም። ትምህርት ቤት ሲሆን የተወሰነውን ሰዓት 6 ከሆነ 6 ሙሉ ትምህርት ነው የሚማሩት። ይጫወታሉ፣ ኢንተራክት ያደርጋሉ ከጓደኞቻቸው ጋር ወልዳት ስታፍ። ግን ቤት ሲሆኑ ያ ሁሉ የለም እና አትሊስት ነው ቤት እያሉ የሆነ የሚጠቅም ነገር ይኖረዋል ብዬ ስላሰብኩኝ አፋጥኘው ቶሎ እንዲወጣ አድርጊያለሁ።
አዳዲስ ከሚመጡ መተግበሪያዎች ጋር ተያይዞ የሚነሳው የመረጃ ደህንነት ጥያቄ ነው። ከመተግበሪያው ጋር አብረው ሊመጡ የሚችሉ የኮምፒውተር ሰርጎ ገቦች ወይም ሃከሮችና ለሌሎች ተመሳሳይ ጥቃቶች ሰው እንዳይጋለጥ ጥንቃቄ ተደርጎበታል ወይ ለሚለው ጥያቄ ፍጹም ሲመልስ፣
አፑ ያለው በጉግል ፕሌይ እና በአፕ ስቶር ውስጥ ነው ያሉት። iOS አፕ ስቶር እና ጉግል ፕሌይ፣ እነዚህ ሁለቱም ፕላትፎርሞች ደግሞ ራሳቸው የሚጠይቁት ኢቨን አፑ ሊስትድ እንዲሆን እዛ ፕላትፎርም ላይ የሚጠይቁት ሪኳየርመንቶች አሉ። እነዚህን ሪኳየርመንቶች ስታሟይ ነው አክሴፕትም አድርገውሽ ለፐብሊክ የሚወጣው። ከዛ በተጨማሪ ደግሞ አፑን ዳውንሎድ ከማድረጋችን በፊት እዛው ፕሌይ ስቶር ሀበሻ ኪድስ ብለን ፈልገን እዛ ጋር ፕራይቬሲ ፖሊሲ የሚል ገጽ አለ። ፕራይቬሲ ፖሊሲው ላይ በደንብ የሚያብራራ ስለ አፓችን ምን ያህል ሴኪዩር እንደሆነ የሚያሳይ የራሱ ፔጅ አለው። እሱ ላይም በሊስት ተጽፏል። ግን ኢትስ ቬሪ ሴፍ።
ባለፉት ሁለት ወራት በኮሮና ቫይረስ ምክንያት ከቤቱ ሳይወጣ ያሳለፈው ፍጹም ከሀበሻ ኪድስ በተጨማሪ ሌሎች የቋንቋ ማስተማሪያ መተግበሪያዎችንም እየሰራ እንደሆነና በቅርቡ ለጥቅም እንደሚውሉም ነግሮናል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን ወደ ኤርትራ እናቀናለን። የአዲክ አየና የሰንዓፈ ወጣቶች የኮቪድ-19 በሽታን ለመከላከል የሚያስችሉ የግንዛቤ ማስጨበጫ ትምህርቶችን በመስጠት ላይም እንደሚገኙ ተሰምተዋል። ብርሃነ በርሀ።
የኮሮና ቫይረስ መስፋፋትን ተከትሎ የኤርትራ መንግስት እንቅስቃሴን የሚገድብ የአስቸኳይ ጊዜ አዋጅ ተግባራዊ በማድረጉ ከእጅ ወደ አፍ የሆነ ኑሮ የሚያኖሩና አነስተኛ ደሞዝ ተከፋዮች ችግር ውስጥ በመውደቃቸው በሰንዓፈ ከተማ የሚገኙ የበጎ ፈቃድ ወጣቶች ህብረተሰቡ ስለ በሽታው ያለውን ግንዛቤ የማስጨበጥና የማስተማር እንቅስቃሴ በማድረግ ከባለ ሀብቶች ድርጅቶችና የከተማዋ ነዋሪዎች በተገኘ ድጋፍ ለ50 ችግረኞች ድጋፍ ማድረጋቸውን ከወጣቶቹ አንዱ መሪህ ብርሃነ ለቪኦኤ ተናግሯል።
አውሽ ተከታማ ሰንዓፈ ከባለ 50 ዝሆኑ ጽጉማት አዚዮም በተሃት ተባሉ ማለት
በሰንዓፈ ከተማ ለሚገኙ 50 ችግረኞች ከከተማው ባለ ሀብቶች በተገኘ እርዳታ 50 ኪሎ እህል፣ ዘይት፣ ስኳር፣ ምስርና የንጽህና መጠበቂያ ቁሳቁሶች ተለግሶላቸዋል። የበጎ ፈቃድ ወጣቶቹ ከሚመለከታቸው የመንግስት አካላት ጋር በመተባበር ሰርሃ በሚገኘው የአስገድዶ ማቆያ ስፍራ የሚገኙ ከክልል ትግራይ ተመለሱ ኤርትራውያን የምግብና የንጽህና ቁሳቁሶችን እንደለገሱ ወጣት መሪህ ጨምሮ ተናግሯል። እንቅስቃሴን የሚገድበው የአስቸኳይ ጊዜ አዋጅ ተግባራዊ ከሆነ በኋላ ከኢትዮጵያ ክልል ትግራይ ወደ ኤርትራ የገቡና በአስገድዶ ማቆያ ለሚገኙ ወገኖች የውሃ፣ ምግብ፣ ብርድ ልብስ የመሳሰሉ እርዳታዎች እንዲሁም ቴምር፣ ጭማቂ፣ ሳሙና፣ ፓስታ፣ ሩዝና የመሳሰሉ ድጋፎችንም አድርገናል። የከተማው የጭነት መኪና ባለቤቶችና የባለሀብቶች ድጋፍ ከፍተኛ መሆኑን የተናገረው ወጣት መሬ የኮሮና ቫይረስ በሽታ ከኤርትራ እስከሚጠፋ ሁሉንም የህብረተሰብ ክፍል የመደገፍ እቅድ እንዳላቸው ተናግሯል። በሌላ በኩል ከሰባ በላይ የሚሆኑ የአድቀየህ ከተማ ወጣቶች ሰውን በማንቃትና በማስተማር የኮሮና ቫይረስን ለመከላከል እየሰሩ ይገኛሉ። የከተማው ባለሀብቶችና የወጣቶች ማህበር ጽህፈት ቤት እነዚህን የበጎ ፈቃድ ወጣቶች ለማበረታታት በማሰብ ያደረጉላቸውን የሻይ ፕሮግራም ወጣቶቹ ለችግረኞች ወገኖቻችን ይሁን በማለት በከተማው የወጣቶች ማህበር ጽህፈት ቤት ግቢ የምግብ ዝግጅት በማድረግ ድጋፋቸውን እንደጀመሩ የህብረተሰብ ጤና ባለሙያ ወጣት ክብሮም ሽማንጉስ ለቪኦኤ ተናግሯል። ወጣት የበጎ አድራጎት ሴቶች ያዘጋጁትን ምግብ ወንዶቹ በየቤቱ እየዞሩ በ105 ቤተሰቦች ውስጥ ለሚገኙ 208 ሰዎች በየቀኑ እያዳረሱ እንደሆነ ወጣት ክብሮም ተናግሯል። የበጎ አድራጎት ወጣቶቹ ሁሌ ማታ ማታ በወጣቶች ጽህፈት ቤት ግቢ የተሰራውን ትኩስና ንጽህናው የተጠበቀ ምግብ ለ208 ችግረኞች በየቤታቸው ያደርሱላቸዋል። ድጋፍ የተደረገላቸው ሰዎችም ቀኑን ሳይጨነቁና ሳይቸገሩ ጠግበው እንዲያድሩ እየተደረገ ነው ብለዋል። የአድቀየህ ከተማ የበጎ ፈቃደኛ ወጣቶቹ የህዝባችን ችግር የኛም ችግር ነው በማለት የበጎ ስራ እንቅስቃሴውን እንደጀመሩት የተናገረው ወጣት ክብሮም የሮመዳን ጾምን ተከትሎ የምግብና የንጽህና ቁሳቁሶች ድጋፍ እያደረጉ እንደሆነ ተናግሯል።
ሮመዳንን ንዝሓለፈ ጾም ናይ ክርስቲያን ናይ 40 ጾምን አግምት ዘእተወ
የሮመዳን ጾምንና ያለፈውን የ40 ቀን ጾም ግምት ውስጥ ያስገባ ምግብ ተዘጋጅቶ ምሽት 12 ሰዓት ላይ ለችግረኞቹ በየቤታቸው ይሰጣል። ይህ የተደረገበት ዋነኛ ምክንያት ደግሞ የአካላዊ ርቀትን ለመጠበቅ ታስቦ ነው ብለዋል። የከተማው አስተዳደርና የመከላከያ ሰራዊትም ከነዋሪው ህዝብ ጋር በመተባበር የእህል፣ ፍርኖ ዱቄት፣ ዘይት፣ ስኳርና ምስር ድጋፎችን እንዳደረጉ የተናገረው ወጣት ክብሮም የኮሮና ቫይረስ ከኤርትራ እስከሚጠፋ ድረስ ከባለ ሀብቶችና የከተማው አስተዳደርና ህዝብ ጋር በመተባበር ለችግረኞች የሚያደርጉትን ድጋፍ እንደሚቀጥሉበት ወጣት ክብሮም ተናግሯል። በዚህ አጋጣሚ በበጎ ፍቃድ አድራጎት ስራ ላይ የተሰማሩ ወጣቶቹ እቅዳቸውና ጥረታቸው እንዲሳካ መልካም ምኞቴንና ምስጋናዬን እየገለጽኩ የምሰናበተው ብርሃነ በርሀ ለአሜሪካ ድምጽ።
የዛሬው ጋቢና ጥንቅር በዚህ ተጠናቋል። ትዝታ በላችሁ የመሰናዶ አርታኢ፣ ኤልያስ አስማረ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ዝዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። እናመሰግናለን።
Tu non hai ragione di voi, se cantava non ero morto.